ነገር አለ እና ስለ መንፈስን የመንፈስን ፍሬ መንከባከብ ስንነጋገር ባለፈው ስለ ፍቅር የፍቅር እንግዲህ የደስታ እና የፍቅር መገኛው ወይም ደግሞ የዘጠኙ ፍሬ ነው የሚለው መጽሐፍ ቅዱስ ፍሬዎች አይደለም የሚለው እና የዘጠኙን ፍሬ መነሻና መሰረት የሆነውን ፍቅር ተመልክተናል እና ጳውሎስ የመንፈስም ፍሬ ፍቅር ብሎ ሲጀምር ያለ ምክንያት ፍቅር ብሎ አልጀመረም፣ ግን ምክንያት ስላለው ነው የሚለውን ሀሳብ ባለፈው አንስተን ተነጋግረናል እና ዛሬ የምንቀጥለው ሀሳብ የመንፈስን ፍሬ መንከባከብ እንክብካቤ ይፈልጋል። የመንፈስ ፍሬ እና የመንፈስን ፍሬ መንከባከብ ስለሚል ሀሳብ ስንነጋገር ስለ ደስታ ነው የምናወራው እና የመንፈስ ፍሬ ደስታ። ወንድማችን ጆሲ ደግሞ እግዚአብሔርን ቃል ያነብልናል። የመንፈስ ፍሬ ደስታ ገላትያ ምዕራፍ ፕሮባብሊ ከምዕራፍ አምስትን ከቁጥር 16 ጀምሮ ያለውን እስከ መጨረሻው ያነብልንና ተያያዥ ሀሳብ ስላለው ግን ትኩረት አድርገን የምንወያየው ደስታ በሚለው ሀሳብ ላይ ነው እና ጆሲ ያነብልናል። ጌታ ይባርክ ወንድማችን ዮሴፍ። ስለዚህ እንግዲህ የመንፈስን ፍሬ ስናስብ ፍቅር መሰረቱ ነው። ለሌሎቹ ለምንመለከታቸው ሀሳቦች በጣም መነሻ መንደርደሪያ የሆነ ሀሳብ ነው። ስለዚህ ይሄ ፍቅር የራሱ የሆነ ማንነት አለው። የእግዚአብሔርን መንፈስ ተቀብለን ይሄ መንፈስ በእኛ ኖሮና እያደረ ፍቅር ኖሮኝ ሌሎቹ ነገሮች የሉኝም ልንል አንችልም። ፍቅር ግን ለሁሉም ነገር መሰረት ነው። ዋረን ወርስቢ የሚባለው የመጽሐፍ ቅዱስ መምህር እና መጋቢ የሆነ ሰው የመንፈስን ፍሬ በሶስት አድርጎ ይከፍላቸዋል። ፍቅር፣ ደስታ፣ ሰላም ይልና ከዛ ቸርነት፣ በጎነት፣ የዋህት ከዛ ደግሞ የሚቀጥሉትን ሶስት አንድ ላይ ያስቀምጣቸዋል። የመጀመሪያዎቹን ሶስቱን የሚያስቀምጣቸው ከእግዚአብሔር ጋር ባለን ግንኙነት ጋር የተያያዘ ነው ይላል። ሁለተኛውን ደግሞ ከራሳችን በራሳችን የምንመለከታቸው ናቸው። ሶስተኛው ደግሞ ለሌሎች የምንገልጣቸውና የምናሳያቸው ነው ይላል። ደስታን ስናስብ መቼም በጣም ደስታን የማይወድ የሰው ፍጥረት አለ ብዬ አላስብም። ሁላችንም ደስታን እንፈልጋለን። ደስ መሰኘት እና ደስ የሚያሰኘንን ነገር ፈን የምናደርግበትን ነገሮች በጣም እንፈልጋለን እና ይሄኛው ደስታ ግን በጣም ለየት ያለ ደስታ ነው። የመንፈስ የሆነ ውጤት ነው። የአምላክ የሆነው መንፈስ ቅዱስ በእኔና በእናንተ የመኖሩ ማሳያ ነው። እኔና እናንተ የእግዚአብሔር መንፈስ ማደሪያዎች ነን ብለን ስንል የመንፈስ ፍሬ የሚገለጥብን ሰዎች ነን። ይሄ ደስታ ከሁኔታዎች ጋር የተገናኘ ደስታ አይደለም። ክርስቲያናዊ ደስታ የራሱ የሆነ ትርጉም አለው። ፍቅር፣ ደስታ፣ ሰላም በአጠቃላይ እንደተነጋገር ነው ከእግዚአብሔር ጋር ባለን ግንኙነት ካለን ግንኙነት ጋር የተያያዙ ናቸው። ይሄ ፍቅር ይሄ ደስታ ከምድራዊው ነገር ጋር የተገናኘ አይደለም። ሁለት ቃላቶች ማለት በእኛ በአማርኛው ደስታ የሚለው አሁን ጆይን እና ሃፒነስን ደስታ ብለን ነው አይነት ነገር ነው የምንተረጉመው አይደለ? ሜቢ አሮኖ ሀሴት የሚለው ነገር ከጆይ ጋር ይሄድ እንደሆነ አላውቅም፣ ግን ጆይ እና ሃፒነስ የሚለው ቃል አለ። ሃፒነስ የሚለው ከሚከሰቱ ነገሮች ጋር የተገናኘ ነው አይደለ? ከሚሆኑ ነገሮች ጋር የተያያዘ ነው እና የመጽሐፍ ቅዱስ መምህራን አስተማሪዎች የዚህን ቃል ፍቺ ሲያስቀምጡት የሚያስቀምጡበትን መንገድ ስንመለከት በጣም ይገርማል። ይሄ ደስታ የሚለው ቃል ደስተኝነት ወይም ደግሞ ከሃፒነስ ጋር ግንኙነት የለው። ደስታ የሚለው ቃል በእኛ በአማርኛ ደስታ ደስታ ነው። ነገር ግን ይሄኛው ደስታ በጣም ልዩነት አለው። ግሪኩ ቃል ወይም ደግሞ ደስታ የሚለውን ቃል እዚህ ጋር የተጠቀመበት ሀሳብ ጸጋ ከሚል አይነት ድምጸት ጋር የተገናኘ ነው። ጸጋ የሚል ይዘት ያለው ማለት ነው። ይሄ በጣም ጥልቅ የሆነ የውስጥ ደስታ፣ ውስጣዊ ሀሴት፣ በእግዚአብሔር ጸጋ ላይ የተመሰረተን ፍስሐ የሚያሳይ ደስታ ከእግዚአብሔር ጋር የተገናኘ ነው። ይሄ ደስታ በግሪኩ ቋንቋ ጸጋ የሚለውንም ሀሳብ አብሮ የያዘ ነው። ከጸጋ ጋር የተገናኘ ነው። የሚገርመው ነገር ይሄ ሃፒነስ የሚለው ቃል መጽሐፍ ቅዱሳችን ላይ በቀጥታ ትርጉምን አግኝቶ የሰፈረበት ቦታ የለም። በጣም ቅርብ የሚባለው የዚህ ቃል ቅርቡ ቃል ይሄ ማካሪዎስ የሚለው በተለይ ብፁዓን የሚለው አንቀጸ ብፁዓን የሚለው ደስተኞች ከሚለው ጋር በጣም የተገናኘ ነው። እነዚህ ደስተኞች በመንፈስ ድሆች የሆኑ ብፁዓን ናቸው ብሎ ሲል በመንፈስ እርካታን ያገኙ በእግዚአብሔር ፊት ሞገስ ያገኙ የሚለውን አይነት ትርጉም የያዘ ነው። ከስሜት ጋር የተገናኘ ሳይሆን ከእግዚአብሔር ከእርሱ ማንነትና በጎነት ጋር የተገናኘ ነው። ሮሜ ምዕራፍ 14 ቁጥር 17 ላይ የእግዚአብሔር መንግስት ጽድቅና ሰላም በመንፈስ ቅዱስም የሆነ ሐሴት ነው እንጂ የመብልና የመጠጥ ጉዳይ አይደለም። ደግሜ ያነበዋለሁ። የእግዚአብሔር መንግስት ጽድቅና ሰላም በመንፈስ ቅዱስም የሆነ ሐሴት ነው። በማን የሆነ? በመንፈስ ቅዱስ የሆነ ከመንፈስ ቅዱስ የሚገኝ እኔና እናንተ የማንሰራው እኔና የእናንተ ውጤት ያልሆነ ደስታ በራስ ማንነት የሚገኝ ውጤት አይደለም። መንፈስ ቅዱስ በእኛ የሚያስገኘው የሚያመጣው ውጤት ነው። በጸጋው ላይ ያለንን ጥገኝነት የሚያሳይ ነው። በጸጋው ላይ ጥገኛ ስሆን ፍቅር ይኖረኛል። በጸጋው ላይ ጥገኛ ስሆን ደስተኛ እሆናለሁ። በጸጋው ላይ ጥገኛ ስሆን ሰላሜ የተጠበቀ ነው። የጸጋው ጥገኝነት የመንፈስ ቅዱስ ፍሬ። መጽሐፍ ቅዱሳችን ላይ በቀጥታም ይሁን በተዘዋዋሪ አንዳንድ ጊዜ ትእዛዝ ይሰጠናል። እንዲሁኑ አትሁኑ ይለናል። የመንፈስን ፍሬ ባለፈው ስንናገር እንዳልነው የመንፈስ ፍሬ የመንፈስ ቅዱስ የጸጋ ስጦታ ለእያንዳንዳችን በተለያየ መጠንና ልክ ተሰጥቶናል። የመንፈስን ፍሬ ግን የእግዚአብሔር መንፈስ ለሁሉም እኩል ሰጥቶታል። ልክ በዛው መጠን በመታዘዝ የምናስገኘው ውጤት ሳይሆን በእኛ በሚኖረው የጸጋው የመንፈስ ቅዱስ መገኘት የሚገኝ ውጤት ነው። ደስተኛ መሆን ወይም ደግሞ ደስተኛ ሆነን መገኘት ከሁኔታዎች ጋር የተገናኘ አይደለም። ከእግዚአብሔር ጋር ያለን ግንኙነት ነው። እግዚአብሔር ከእኛ ጋር ያለው ግንኙነት ነው። ሉቃስ ወንጌል ምዕራፍ 2 ቁጥር 10 ላይ መልአኩ በመጣ ጊዜ ለእረኞቹ ያላቸውን ያበሰራቸውን ብስራት ታስታውስ እንደሆነ ያላቸው ነገር ምንድን ነው? እሱ አትፍሩ፣ ለአሕዛብ ሁሉ የሚሆን ታላቅ ደስታ አላ ታላቅ ደስታ የምስራች። ለምንድን ነው ታላቅን ደስታ የምስራችን ያበሰራቸው? ምክንያቱ ታሪኩን የምናስታውስ ሰዎች ሉቃስ ወንጌል ምዕራፍ 2 ላይ ኢየሱስ ክርስቶስ መሲሁ ተወልዷል ነው አይደለ? ተወልዷል ማለት አማኑኤል እግዚአብሔር ከማን ጋር ነው ማለት ነው? ከኛ ጋር ግንኙነቱ። የደስታው ውጤት ያለው የእግዚአብሔር ከማን ጋር? ከኛ ጋር መሆን። ቀጥታ ደስታ የሚገናኘው ከእግዚአብሔር ጋር ባለን ግንኙነት ነው። ይሄ እግዚአብሔር ልጁንና እግዚአብሔር ደግሞ በእውነት በእኔና በእናንተ ልጁን መላኩ መንፈስ ቅዱስ በእኛ መኖሩ በሕይወታችን ብዙ የተለያዩ አማራጮች ሊኖሩን ይችላሉ፣ በሕይወታችን ልናደርጋቸው የምንችላቸው። ነገር ግን የእግዚአብሔርን መንፈስ በሕይወታችን ውስጥ ማስተናገድ የምርጫ ጉዳይ ሳይሆን ወሳኝ ነው። የመሞትና ያለመሞት፣ የመኖርና ያለመኖር ደስታችን ወገኖች፣ ለእኔና ለእናንተ በእግዚአብሔር መንፈስ አማካኝነት በእኛ የሚታይ ከሆነ የደስተኝነታችን ትልቁ ቁልፍና ምስጢር ያለው አማኑኤል እርሱን በሕይወታችን ውስጥ ባስተናገድንበት መጠንና ልክ የሚመዘን የሚታይ ነው። የኑሮ ስኬታችን፣ የነገሮች መሆን መሳካታቸው፣ ጤናችን መጠበቅ አለመጠበቁ፣ ያሰብነው ነገር ድንገት መሆን አለመሆን፣ ወይም ደግሞ በጣም የተለያዩ ነገሮች ስላጋጠሙ ስላላጋጠሙን በዛ ውስጥ የሚለካ አይደለም። ወገኖች ይሄ ደስታ ከእግዚአብሔር ጋር ያለን ግንኙነት ቁልፍ የሆነው ምስጢር እዛ ጋር ነው ያለው። ደስታ ሙድ አይደለም። አንዳንዴ ሙድ ያልመጣልኝም የምንላቸው ነገሮች አሉ አይደለ? ማለት በጣም እንደ ክርስቲያን በጣም ልናዳብረው የማይገባን ግን ያዳበርናቸው ነገሮች አሉ። ማለት ይሄ እኔ ከእናንተ የተለየው አይደለሁኝም፣ እኔው ያዳበርኩት አለ፣ የእያንዳንዳችን ነገር አለ። እና አልመጣልኝም ብለን የምንላቸው ነገሮች በጣም ከእግዚአብሔር ጋር ጉዞውን የተጓዙ ሰዎች ስለመጣላቸውና ስላልመጣላቸው አይደለም ዋጋን የከፈሉት። የሚከፍሉበትን ምክንያት የዛም ደግሞ ወሮታ ምድራቱ ክፍላቱ የሚከፈላቸው ምን እንደሆነ ስለሚያውቁ ዕብራውያን 11ን ስናነበው ስለ እምነት ሰዎች ሲነግረን እነዚህ የእምነት ሰዎች በቃ ተንከራተቱ ይለናል አይደለ? በምድረ በዳ በእሳት ተጣሉ፣ በሰይፍ ስለት ተቆረጡ። የሆነባቸው ነገር ሁሉ ሲሆንባቸው የሰማዩንና የምድሩን ጌታ በማመን ከእርሱ ጋር በመስማማት ያንን ጉዞ ተጉዘው ነበር። ወገኖቼ ይሄ አይነት ደስታ ከእግዚአብሔር ጋር ያለን ትክክለኛ መስመር መስማማቱን መፈተሻ ማሳያም ጭምር። መኪና አላይንመንት የሚባል ነገር አለ። አላይንመንት ምንድን ነው? እሱ የመኪናችሁ ጎማ ትክክለኛ አይነት መስመሩን መያዙ አለ። ስትነዱት በሆነ ሳይድ ላይ አለመንጋደዱን አለመንሻፈፉን ማለት የመኪናውን ሁኔታ የሚረዱ ሰዎች ናቸው አላይንመንቱን የሚያውቁት። ያ ማለት ከእግዚአብሔር ጋር ያለን መስመር ትክክል ሲገባ የኔና የእናንተ ደስታ በሁኔታዎቻችን ውስጥ የሚለካ አይደለም። በጣም ሁሉም ነገር ኖሯቸው በጣም ደስተኞች ያልሆኑ ሰዎች አጋጥሟቸው ያውቃል። ሁሉም ነገር አላቸው ግን በጣም ደስተኛ አይደሉም ፎር ሳም ሪዝን። ስለዚህ ደስታ የሆነ ነገር ውጤት አይደለም። የደስታችን ምንጭና መገኛ ማን እንደሆነ የምናሳይበት በራሱ በእግዚአብሔር ላይ ይህንን እግዚአብሔርን በማግኘታችን አማኑኤል እግዚአብሔር ከማን ጋር? ከእኛ ጋር። ታላቅ ደስታ የምስራች ይዤላችሁ መጥቻለሁኝ ብሎ ሲናገር ሲያበስራቸው የወንጌሉ ብስራት ማዕከሉ አማኑኤል እግዚአብሔር ከእኛ ጋር መሆኑ ነው። ኢየሱስ ክርስቶስ የሚያጽናናን እልክላችኋለሁ፣ ዮሐንስ ወንጌል ምዕራፍ 16። የሚያጽናናው ማን? መንፈስ ቅዱስ። መንፈስ ቅዱስ ሲመጣ መንፈስ ቅዱስ ኃይል አይደለም። መንፈስ ቅዱስ እርሱ አካል የክርስቶስ ማን? የሥላሴ ሶስተኛ አካል። ወገኖቼ ደስታችን በእውነት በእግዚአብሔር ማንነት። ዳዊት ምን አለ? የማዳንህን ደስታ መልስልኝ፣ በሽታ መንፈስ ደግፈኝ፣ ከእግዚአብሔር ጋር መስተካከል። መዝሙር ምዕራፍ 51 ላይ ነው ዳዊት ይህን የተናገረው። መዝሙር 51ን ዳዊት የጸለየው ከቤርሳቤህ ጋር በተኛ ጊዜና ኃጢአትን ባደረገ ጊዜ እግዚአብሔር በተቆጣው ጊዜ የጸለየው ጸሎት ነው። ያደረገው በደልና ክፋት ደስታውን እንዲወሰድበት አድርጎበት ነበር። ወገኖች ልባችንን በመፈተሽ ደስታችንን በጣም የሚሰርቁብን ነገሮች አሉ። ከእግዚአብሔር ጋር ካለን ግንኙነት አንጻር ደስታችንን የሚሰርቁብን ነገሮች በጣም ጣዖታት የሆኑ ነገሮች፣ ትንንሽዬ ጣዖታቶች አሉ። በቁሳዊ ነገር፣ በብልጽግና፣ ስኬት፣ እነዚህን የመሳሰሉ ነገሮች በጣም ጥንንጥዬ። አሁን አንዳንዶቻችን በአእምሯችን የምናስበው እግዚአብሔር ይህንን ነገር ይቃወማል ወይ ብለን ልንል እንችላለን። ከእግዚአብሔር ከበለጠ እግዚአብሔር ይቃወመዋል። አሁን ልዩነቱ እዛ ጋር አለ። ያንን ማርቆስ ወንጌል ምዕራፍ 10 ላይ ያንን ጎበዝ ጎልማሳ ሰው ኢየሱስ ክርስቶስ ባየው ጊዜ ወደደው ይላል። ከዛ በኋላ ሕግጋቱን እንድድን ምን ማድረግ ይገባኛል ሲለው ሕግጋቱን ጠብቅ አለው። ሕግጋቱን ጠብቅ ብሎ ካለው በኋላ እነዚህንማ ከልጅነቴ ጀምሬ አደርጋቸው ነበረ። ኦኬ እንግዲያውስ አንድ ነገር ይጎልሃል፣ ያለህን ሸጠህ ምን አድርገኝ? ተከተለኝ። በልብ ውስጥ የነበረችዋን ትንሽዬ ጣዖት ኢየሱስ ክርስቶስ ነካበት ማለት ነው። ወገኖች በሕይወታችን ውስጥ ያለው የትኛውም ከእግዚአብሔር ጋር የማያስማማን ነገር ደስታችንን የሚሰርቅብን፣ እግዚአብሔርን በሰጠው ተስፋ አለማመናችን ደስታችንን ይሰርቅብናል። የእግዚአብሔርን እውነት ቃል አለመገንዘብ፣ አለመረዳት በውስጡ ያለውን የከበረ እንቁ ብሎ የሚለው ታስታውሱ እንደሆነ ያቺ የከበረ እንቁ የጠፋባት ሴት ማቴዎስ ወንጌል ምዕራፍ 13 ላይ ጠፋባት ይላል። በጠፋባት ጊዜ ምን አደረገች ይላል? ቤቷን ዘጋግታ በጣ ያልገለባበጠችው ነገር የለም። መቀመጫዋን፣ መኝታዋን በቃ ምስቅልቅሉን ነው ያወጣችው። ባገኘችው ጊዜ ግን ምን ይላል? ደስታ ሆነ፣ ታላቅ ደስታ ሆነ ይላል አይደለ? ማለትም መገኘት የሚገባው ያንን የእግዚአብሔርን እውነት በሕይወታችን ውስጥ አለማግኘታችን። ከዛ ደግሞ አልሸሹም፣ ይሄ ዞር አሉ፣ በርቀት በሩቁ አለሁኝ ግን አልራኩኝም አይነት የሚል ከእግዚአብሔር ጋር ያለ ግንኙነት። አልራቅንም፣ ቅርብም አይደለንም። ታስታውስ እንደሆነ ማርቆስ ወንጌል ላይ ስንመለከት ጴጥሮስ በሩቁ ሆኖ ጌታን ይከተለው ነበር ይላል አይደለ? ሳይርቅ ሳይሸሽ፣ ነገር ግን አለ ተብሎ። ነገር ግን ከእግዚአብሔር ማንነት ጋር በቀረበ ሁኔታ ስንገናኝ ይሄ ደስታ በሕይወታችን ውስጥ የምንለማመደው ነው። ንስሐ ያልገባንባቸው ኃጢአቶች፣ በልባችን የያዝናቸው ነገሮች፣ ቅድም እንዳነበብነው የዳዊትን ታሪክ፣ በጣም ትንሿ አመፀኝነታችን ወገኖች ይህንን የደስታ ብርሃን ወደ እኔና ወደ እናንተ እንዳንጸባርቅ የሚከልል የሚጋርድ ሆኖ እናገኘዋለን። ልባችንን መፈተሽ ይሄ ደስታችን እንዳይሰረቅብን ከዚህ ከእግዚአብሔር ሐሳብ ጋር በመስማማት ሙሴ ታስታውሳላችሁ። ሙሴ በፈርዖን ቤት ያደገ የኖረ ሰው ነው አይደለ? ሙሴ በጣም ሁሉም ነገር ያለው ሰው። ዕብራውያን ምዕራፍ 11 ላይ ስለ ሙሴ ሲናገር ሙሴ አለ ለጥቂት ጊዜ በኃጢአት ከሚገኝ ደስታ ይልቅ ከእግዚአብሔር ሕዝብ ጋር መከራን መቀበልን ምን አደረገ? መረጠ። በሌላ ቋንቋ በጥቂቱም ቢሆን ሊገኝ የሚችል ኃጢአታዊ የሆነ ደስታ አለ ማለት። ችግሩ ግን ምንድን ነው? እሱ ያ ደስታ እንደ የውቅያኖስ ውሃ እንደ መጠጣት ነው። የውቅያኖስ ውሃ ብንጠጣ ያረካናል? አያረካንም አይደለ? ምክንያቱም ጨውነቱ የበለጠ እንድንጠማ ያደርገናል። ያ ጨውነቱ የበለጠ ጥማት ይፈጥርብናል እንጂ እርካታን አይሰጠን። ስለዚህ ሙሴ ያደረገው ነገር ምንድን ነው? እሱ ለጊዜው ከሚገኝ ከኃጢአት ደስታ ይልቅ ከእግዚአብሔር ሕዝብ ጋር መከራን መቀበልን መረጠ። ቅድም ወዳልኳችሁ ሀሳብ ነው የሚመልሰን። እኛ ከእግዚአብሔር ጋር የሆርንበት ነገርና ሁኔታ እንጂ እኛ በሕይወታችን ውስጥ ሆነ ብለን ከምንለው ነገር ጋር የተገናኘ አይደለም። ሙሴ እንደ ሰው ሲታሰብ በፈርዖን ቤት መኖር ነበረ አሪፍ ለሱ ወይንስ በምድረ በዳ መንከራተት? የትኛውን ነው እንደው ብንመርጥ የምንመርጠው አይደለ? በፈርዖን ቤት የተሻለ ኑሮ ነበረው አይደለ? ነገር ግን የተሻለና የሚበልጥ የሚባለውን ነገር ሲመለከት በምድረ በዳ ከእግዚአብሔር ሕዝብ ጋር መከራን መቀበል የበለጠ ክብር እንደሆነ ገብቶት ነበረ። የደስታችን ምስጢርና ምክንያት ከማን ጋር ነኝ የሚለው ነው እንጂ ቁልፉ ሐሳብ ምን ሆኖልኛል አይደለም። ያለንው ከማን ጋር ነው? ወገኖች፣ ደስታ የማናገኝባቸው ቦታዎች በመገኘት ደስታን ለማግኘት አንሞክር። ደስታ የመንፈስ ቅዱስ ውጤት ነው። እውነተኛ ደስታ የሚገኝባቸው ቦታዎች ማለትም መጽሐፍ ቅዱሳችን እውነተኛን ደስታ የምናገኘው በክርስቶስ ኢየሱስ እንደሆነ ይነግረናል። ፊልጵስዩስ ምዕራፍ 4 ላይ ሁላችንም የምናውቀው የምናስታውሰው ቃል አለ። ጳውሎስ ምንድን ነው ያላቸው? በጌታ ምን ይበላችሁ? ደስ ይበላችሁ። አሁንም ደግሜ እላለሁ፣ ምን ይበላችሁ? በማን? በጌታ ደስ ይበላችሁ። ጳውሎስ ያንን ጽሑፍ ያንን መጽሐፍ ሲጽፍ የጻፈው በየትኛው በምን አይነት ሁኔታ ውስጥ ሆኖ ነበረ? እስር ቤት ውስጥ ሆኖ ነበር አይደል? እስር ቤት ውስጥ ሆኖ እንዴት ሰው ደስ ይሰኛል አይደል? በጣም የክርስቲያን ፓራዶክስን ስትመለከቱ፣ የክርስቲያን ይሄ አዎ አይን ስታዩት፣ በጣም በእርሱ ህይወት ውስጥ የሚሆነው ነገር ሳይሆን ከማን ጋር እንዳለ። በሶስተኛው ክፍለ ዘመን ላይ ይኖሩ የነበሩ አማኞች በጣም ጥልቅ በሆነ ስደት መከራ ውስጥ ይኖሩ ነበር። የሚኖሩበት መከራ በጣም ባለፈው ፎክስ የሚባለው የማርቲር መጽሐፍ እዚህ ይዤ መጥቼ አሳይቻችሁ ነበረ። እነዛን የእነሱን ታሪክ ስትመለከቱ የእውነት ክርስትናን እኛ እንደው ኑረነዋል ብለን በጣም እንድንጠይቅ ያደርገናል። እነዚህ ሰዎች የኖሩበት ኑሮ በጣም ከባድ ከመሆኑ የተነሳ እነዚህ ሰዎች ግን ስለ እነሱ የተጻፈ ታሪክ እንደሚናገረው ምን ብሎ ይላል? በኃጢአት በተሞላው ህይወት ከሚገኝ ደስታ ይልቅ 1000 እጥፍ የሚልቅ ደስታ በጌታ አግኝተናል። በኃጢአት ከሚገኝ በተሞላው ህይወት ከሚገኝ ደስታ ይልቅ 1000 እጥፍ የሚልቅ ደስታ በጌታ አግኝተናል። ወገኖች፣ እነዚህ ሰዎች ወደ ጌታ ቤትና ቤተሰብ መቀላቀላቸው የደስታቸው ምክንያት ነበር። እኛ ርቀን የነበርን ሰዎች ወደ እግዚአብሔር ቤት ወደ እግዚአብሔር ቤተሰብ መጥተናል። በዚህ ደስ ሊለን ይገባል። ይሄ የደስታችን ምክንያት ነው። አሕዛብ ተብለው የነበሩቱ አሁን ግን በስሙ በመጠራት የእሱ ተብለው መጠራታቸው ደስ እንዲያሰኛቸው ያም ደስ ሊሰኙበት የሚገባ እንደሆነ ኤፌሶን ምዕራፍ 2 ላይ ጳውሎስ ለኤፌሶን ሰዎች ይነግራቸው። ቀድሞ ርቀው የነበሩ አሁን ግን ወደ እግዚአብሔር መቅረባቸው ታስታውሳላችሁ። የጠፋው ልጅ ጠፍቶ በነበረ ጊዜ አባትየው በጣም በናፍቆት በጉጉት ይጠብቀው ነበር። በተመለሰ ጊዜ አባትየው ያለውን ነገር ታስታውሳላችሁ ምን እንዳለ? በጣም ግብዣ ይደረጋል አይደለ? በጣም ፌስታ ይሁን ነው ያለ። መመለስ ማለትም ከእሱ ጋር መስማማት፣ አሁንም የሚወስደን ከእሱ ጋር ወደ መስማማት ነው። ስለዚህ ደስታዬ ለምን ጠፋብኝ ብለን ስንጠይቅ የመጀመሪያው መጠየቅ ያለብን ነገር ወገኖቼ፣ የእውነት ልቤ ነገሬ ከእሱ ጋር መስመር ላይ ነው ወይ ያለው? አላይን አድርጓል ወይ? መስመሩን ጠብቆ እየሄደ ነው ወይ ማለት ሰው አንበሳ ጉድጓድ ውስጥ ተጥሎ በሰላም ተኝቶ ይነሳል እንዴ? በጣም የማይገጥም ነገር ነው አይደለ? አንበሳ ጉድጓድ ውስጥ የተጣለ ሰው። ስለዚህ መከራ የሚባለው ነገር ኖት ኔሰሰርሊ እኛ የግድ ከደስታ ጋር የተለያየ የተፋታ ነው ብለን ልናስበው በጣም አይገባም። መከራውና ደስታው አንድ ላይ የሚሄዱ ናቸው፣ ሳይጋጩ አብረው ይሄዳሉ። ማለት ክርስቲያን ፓራዶክስ ይባላል ይሄ። ሳይለያዩ፣ ሳይፋቱ፣ ሳይጋጩ በሐዘን ውስጥ ሆኖ ግን በዛ ደስታ ውስጥ መኖር ይቻላል። በእስራት ውስጥ ሆኖ በጌታ ደስ ይበላችሁ ብሎ ማለት ይችላል። ክርስቲያን ደስታው ስርና መሰረቱ ተቀባይነት ስላገኘ ነው። በማን ፊት? በእግዚአብሔር ፊት። አስቡት፣ ከፕሬዚደንቱ ወይም ደግሞ ከአንድ ባለስልጣን የሆነ ግብዣ ቢላክልን ምልህ በጣም ፌስቡክ ላይ ምናምን ሁሉ እንለጣጥፈዋለን። ማለት በቃ ይሄ እኮ የተጠራሁበት የተጋበዝኩበት ፕሬዚደንቱ ጋር ለሄድ ነው ምናምን ብለን ሁሉ እንላለን። እና አይደለም በእግዚአብሔር ፊት በመንግስቱና በእርሱ ማንነት ፊት ግብዣው ቀርቦልን ይቅር ማለት ነው። ማለት ከእግዚአብሔር ጋር ያለንን መስመር እንድናስብ ነው። የመንፈስ ደስታ ውጤት ያለው ወይም ደግሞ የምንለማመደው ከእሱ ጋር ባለን ግንኙነት ነው። ደስታ ለእግዚአብሔር ጸጋ ምላሽ መስጠት ነው። ቅድም እንዳልነው የቃሉ ትርጉም ደስታ የሚለው የግሪኩ ቃል ጸጋ ከሚለው ቃል ጋር በጣም ተቀራራቢነት አለው። ስለዚህ ለእሱ ምላሽ መስጠት ነው። ይሄ እውነተኛ የሆነውን የእግዚአብሔርን ጸጋ ተካፋዮች መሆናችን መጽሐፍ ቅዱሳዊ መሰረታዊ የሆነውን ደስታ ነፍሳችን ላገኘችው ለማይገባት ሞገስ ሞገስን ብናገኝ በእግዚአብሔር ፊት ሞገስን ስላገኘን ለዛ ሞገስ የምንሰጠው ምላሽ ነው። በመከራ ውስጥ ስናልፍ የመከራ ህይወት ቀላል ነው እያልኩኝ አይደለም። በጣም እዚህ እንትን እንዳንባባል ማለት ነገሩን ሀሳቡን እንዳንሳሳት፣ ቀላል አይደለም። ግን በዛ በከባዱ የህይወት ሁኔታ ውስጥ ግን ሊያቆመን ሊያጽናና በልባችን ያለውን ደስታ ሊጠብቅ የሚችል የእግዚአብሔር አብሮነት አብሮናል። ዋጋ እንከፍላለን፣ ግን በምንከፍለው ዋጋ ውስጥ ግን ያ እግዚአብሔር ለእኔና ለእናንተ የሚሰጠን እንዲሰማን ሳይሆን እኛ ውስጥ እንዲኖር የሰጠን ያ ጸጋ አለ። ጳውሎስ ቆሮንቶስ መጽሐፍ ላይ ምን ብሎ ይናገራል? ሐዘንተኞች ስንሆን ሁልጊዜ ደስተኞች ነን። ሐዘንና ደስታ አብሮ አይሄድም አይደለ? ሁለተኛው ቆሮንቶስ ምዕራፍ 6 ቁጥር 10 ላይ ሐዘንተኞች ስንሆን ሁልጊዜ ደስተኞች ነን። በጣም ክርስቲያን ፓራዶክሱ በጣም ማዕት ነው ወገኖች። መጽሐፍ ቅዱሳችንን ስናነብ ምክንያቱም ከኛ ስሜት ጋር የሚሄድ አይደለም። ይሄ በየቴሌቪዥኑ በየፌስቡኩ በጣም ስሜታችንን ለመኮርኮር የሚነግሩን ሰዎች በጣም በጣም ከዚህ መጽሐፍ የራቀ ማንነት ያላቸው ሰዎች ናቸው ወገኖች። እኛን ሊያጽናኑን ደስ ሊያሰኙን የሚሉን ነገር መከራ ይገጥመናል ወይ? አዎ ይገጥመናል። በመከራ ውስጥ ግን ስናልፍ የሚያጽናናን ጌታ ግን አብሮን አለ። ሁለተኛ ቆሮንቶስ ምዕራፍ አንድን ብታነቡት ጳውሎስ ስለደረሰባቸው መከራ ይናገራል። በተመሳሳይ ሰዓት ስላጽናናቸው ስለተጽናኑበት ጌታም ደግሞ ይናገራል። ደስታ የመከራ ወይም ደግሞ በመከራ ውስጥ ስናልፍ አብሮ የሚሄድ ነው። በኃጢአት ከተሞላው ማንነታችን ከሚገኘው ደስተኝነት ይልቅ 1000 እጥፍ የላቀ ደስታን አግኝተናል ብለው እነዚህ ሰዎች ሲናገሩ፣ ወገኖች የእውነትም እግዚአብሔር የዛ ሁሉ ምንጩ ባለቤቱ እርሱ ስለሆነ ነው። መከራ ስላገኘንና በመከራ ጋር ስለተገናኘን ደስ እንሰኛለን ብሎም ብለን እያለን ሳይሆን ያለ ነው በዘላለማዊ በእግዚአብሔር እቅድና ሀሳብ ውስጥ ያለ አስገራሚ አስደናቂ ውጤት አለ። ሮሜ መጽሐፍ ላይ ለጊዜው ያለው መከራ ከሚመጣው ክብር ጋር ሲወዳደር ምንም እንዳልሆነ እናውቃለን ብሎ መጽሐፍ ቅዱስ ይናገራል። ስለዚህ ፊታችንን ወደ ማን? ወደዚህ ይህንን ድምቀት ወደሚሰጠን ወደ ሕያው አምላክ ወደ እግዚአብሔር በመመለስ የሱፍ አበባ እንትን ሲል ብርሃን ወዳለበት ይዞራል አይደለ? እና የሱፍ አበባ ሁልጊዜ ብርሃን ያለበት ቦታ ፊቱን የሚያደርግበት ነው። እንግዲህ አስቡት ያ ብርሃን በጣም እንደሚያስፈልገው ያውቃል። እኔና እናንተ በጣም ከዚህ ተክል ራሱ በጣም ልንማረው የሚገባን ነገር አለ። ከፊት ጋር ደስታን ዳዊት ነው የሚናገረው፣ ከፊት ጋር ደስታን አጠገብከኝ። ከፊት ጋር ምንን ደስታን አጠገብከኝ። ይሄ ደስታ በጣም በልባችን ውስጥ በጣም እንትን ማለት አለበት፣ የሆነ መፍለቅለቅ መቻል አለበት። የብርሃን ምንጭ ወደ ሆነው ወደ ኢየሱስ በመመለስ ከክርስቶስ ጋር በመጣበቅ አብረነው በመጓዝ የማይናወጥ ደስታ፣ የጸና ደስታ ወገኖቼ፣ የክርስቲያን ደስታ እንደ አማራጭ የተሰጠን ሳይሆን ነገር ግን ልንኖርበትና በሕይወታችን ሊገለጥ የተሰጠን እውነት ነው። ነህምያ ምዕራፍ 8 ቁጥር 10 ላይ የእግዚአብሔር ደስታ ብርታታችሁ ስለሆነ አትዘኑ። የማን ደስታ? የእግዚአብሔር ደስታ። የእግዚአብሔር ደስታ በብርታታችሁ ስለሆነ መዝሙር ላይ የሕይወትን መንገድ ታሳየኛለህ፣ በአንተ ዘንድ የደስታ ሙላት፣ በቀኝህም የዘላለም ፍስሐ አለ። በጣም እንባቆም ላይ ሁልጊዜ በብዛት ስንጸልይም ሌሎችንም ስናጽናና የምንጠቅሰው መጽሐፍ ቅዱስ ክፍል አለ። ምዕራፍ 3 ላይ እንባቆም ከብቶች ባይገኙ፣ በጋጣ ባይገኙ፣ ወይን ባትሰጥ እንዲህ ያለ የሚዘረዝራቸው ነገሮች አሉ እና በዛ ውስጥ ግን በጣም የሚናገረው ነገር ምን ይላል? ጣጥቼ ላንብበው። እንደዚህ ይላል ምዕራፍ 3 ከቁጥር 17 ጀምሮ፣ ምንም እንኳን በለስ ባታፈራ፣ በወይንም ሐረግ ፍሬ ባይገኝ፣ የወይራ ስራ ቢጎድል፣ እርሾችም መብልን ባይሰጡ፣ በጎች ከበረቱ ቢጠፉ፣ ላሞችም በጋጣ ውስጥ ባይገኙ፣ እኔ ግን በእግዚአብሔር ደስ ይለኛል፣ በመድኃኒት አምላክ ሐሴት አደርጋለሁ። ጌታ እግዚአብሔር ኃይሌ ነው፣ እግሮቼን እንደኋላ እግሮች ያደርጋል፣ በገፍታዎችም ላይ ያስኬደኛል። ከዘመኑ የፕሮስፔሪቲ ጋስፕል ስብከት በጣም ተቃራኒ ማለት ባዶ ምንም ነገር በሌለበት ስፍራና ሁኔታ ውስጥ እኔ ግን በማን ደስ ይለኛል? በእግዚአብሔር ደስ ይለኛል። በእሱ ምን አደርጋለሁኝ? ሐሴት አደርጋለሁ። ደስታችንን የሚይዝብን የትኛውንም ነገር ከራሳችን ከህይወታችን እንዲወገድ ማድረግ በየቀኑ ከጌታ ጋር ባለን በቃሉ በጸሎት ህብረት በማድረግ ስለ መንፈሳዊ የህይወት እድገት ስናስብ ወገኖቼ፣ በጣም ከቃሉ ጋር ተለያይተን ልናድግ አንችልም። ከእሱ ጋር ህብረት ሳናደርግ የእሱ የሆነውን ነገር በህይወታችን ውስጥ ለማዳበር ለማሳደግ አንችልም። አረ ቁጭ ብለን ጥሩ የሆነ እንደው ኤክሰርሳይዝ ምናምን የሚያሳይ ቴሌቪዥን ስላየን ብቻ ፕሮግራሞች ስለተከታተልን የእውነት በእኔና በእናንተ ሰውነት ላይ ለውጥ ያመጣል ማለት ነው? አይደለም አይደለ? ኤክሰርሳይሱ የሚፈልገው ተሳትፏል። ከእግዚአብሔር ጋር ባለን ግንኙነት ብለን ስንል ከእግዚአብሔር ጋር የሰጠነው ለእግዚአብሔር የሰጠነውን ያህል የእኛን ማንነት እግዚአብሔር በዛ ውስጥ የሚያደርገውና የሚሰራው ነገር አለ። ስለዚህ የእውነተኛ ደስታ በምን አይነት መልኩ ነው የምናየው የምንመለከተው የሚለውን ስናይ እውነተኛ ደስታ በማይለወጥ የእግዚአብሔር ባህሪ ላይ ያረፈ ነው። ደስታ የሚለው ሐሳብ ጸጋ ከሚለው ጋር የተገናኘ ነው። ስለዚህ ከኔና ከናንተ ማንነት ጋር የተገናኘ ሳይሆን በራሱ በእግዚአብሔር ላይ የተመሰረተ ነው። እውነተኛ ደስታ በመታዘዝና በቅድስና እየጨመረና እያደገ ይሄዳል። ደስታ እያነሰ የሚሄድ ሳይሆን እየጨመረ የሚሄድ ነው። እውነተኛ ደስታ በውጪ ማንነታችን ይንጸባረቃል፣ ሌሎችን ወደ ክርስቶስ ይስባል። ስለዚህ ክርስቲያናዊው ማንነት የተለየ የሚያደርገው ይሄ የመንፈስ ፍሬ በሕይወታችን መገለጡ ነው። ስለዚህ ፍቅር፣ ደስታ፣ በሚመጣው ደግሞ ሰላም እያልን እነዚህ ዘጠኝ የመንፈስ ፍሬ አብረን እንመለከታለን። ወገኖች ለደስታችን ምስጢርና ምክንያት ሌላ ማንም አይደለም፣ እኔና እናንተ ከእግዚአብሔር ጋር ያለን ግንኙነት ያለን ከእርሱ ጋር መስማማት ከእርሱ ጋር አሁንም ከእርሱ ጋር ተስማማ፣ ሰላምም ይኑርህ፣ በእርሱም ምን ታገኛለህ ይላል? በጎነትን ታገኛለህ። ወገኖቼ ከእግዚአብሔር ጋር ያለን ግንኙነት የዚህ ደስታ ውጤት ነው። የመንፈስ ፍሬ ብለን ስንል የመንፈስ ፍሬ እኛ ከእግዚአብሔር ጋር ያለን ነገር ነው። በእግዚአብሔር ፊት ተነስተን እንጸልያለን። ጌታ ይባርካል።